Sari. Ragazza.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናምሻችሁ። የዛሬው ጥቅምት 7 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለቪኦኤ ገለጹ።
አካባቢ ላይ ከፍት በመዝረፍ እንደገና የሰዎችን ሕይወት እስካሁን በማጥፋት ላይ ማሩ የታጠቁ አካላት ናቸው። እስካሁን ለእኛ በመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ አለ።
አስተዳዳሪው አቶ አማኑኤል አብደላ ናቸው። ኦነግ ምላሽ አለው።
በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ማወቅ እየተከታተልን ነው።
የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ናቸው። ዘገባውን እንመለስበታለን።
ለትራንስፎርመር ግዢ የሚውለውን ወጪ 70% ከከፈሉ በኋላ የመብራት አገልግሎት ማግኘት እንዳልቻሉ የባህር ዳርና የደብረ ታቦር ከተማ ነዋሪዎች ገለጹ።
ያው 70% ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው። ይሁን እንጂ እስካሁን ያው ምንም መብራት አይል ዞር ብሎ ማላየንም።
በሌላ ዘገባችን ደግሞ በአዲስ አበባ የሚገኘውን የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻን ቀሪ ክፍል ቃለ ምልልስ ይዘናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዓለም አቀፍ አጠር ያሉ ዜናዎቻችን በድጋሚ ተመልሰን መጥተናል። የመጀመሪያው ዜናችን የሚያንማር ወታደራዊ ኃይል ባለፈው ዓመት በሮሂንጋ ሙስሊሞች ላይ በርካታ የጭካኔ ተግባሮች ፈጽሟል የሚለው ልዩ የተባበሩት መንግስታት ድርጅት ቡድን ስላገኘው መረጃ ለድርጅቱ የጸጥታ ምክር ቤት ያቀርባል። ከ15ቱ የጸጥታ ምክር ቤት አባላት 9ኙ ብሪታንያ፣ ፈረንሳይ፣ አይቨሪ ኮስት፣ ኔዘርላንድ፣ ፔሩ፣ ፖላንድ፣ ስዊድን እና ዩናይትድ ስቴትስ በያዝነው ወር ከልዩ ቡድን መሪ ጋር ተገናኝተው መነጋገር እንደሚፈልጉ ትላንት በይፋ ጥያቄ አቅርበዋል። በተባበሩት መንግስታት ድርጅት የማንያማር አምባሳደር ሃውዱ ሱዛን በበኩላቸው በላኩት ደብዳቤ ስብሰባ መጠራቱን ተቃውሟል። ለተደረጉት ሌሎች መሻሻሎች እውቅና ሳይሰጡ ተጠያቂነት እንዲኖር የሚጠይቁ ከሆነ መጨረሻው ውድቀት ይሆናል፣ አደገኛ ጥረት ነው በማለትም አስጠንቅቀዋል።
የአውሮፓ መንግስታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ሃሾጊን ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ሃሾጊ ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። አብዛኛው ሚዲያ ያተኮረው በ ሃሾጊ ጉዳይ ላይ ዩናይትድ ስቴትስ በምትሰጠው ምላስ ላይ ቢሆንም ሳውዲ አረቢያ በማያጠራጥር ሁኔታ በሃሾጊ ደብዝ መጥፋት ተግባር ውስጥ ካለችበት የአውሮፓ መሪዎች ስለሚወስዱት እርምጃ እያሰላሰሉ መሆናቸው ታውቋል። ከሳውዲ አረቢያ ንጉሳዊ አገዛዝ ጋር ያላቸውን ጠቃሚ ያሉትን ግንኙነት ሳይጎዳ እርምጃ ስለመውሰድ እያሰቡ መሆናቸውም ተዘግቧል።
የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ ባልታየበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ከአውሮፓ ህብረት መሪዎች ጋር ሊነጋገሩ ነው። ለወራት ያህል ሲካሄድ የቆየው ንግግር በብዙ ክፍሎች ላይ ስምምነት አግኝቷል። ይሁንና በሰሜን አየርላንድና የአውሮፓ ህብረት አባል በሆነችው አየርላንድ መካከል ያለውን የድንበር አያያዝን ያካተቱ አበይት መሰናክሎች መኖራቸው ታውቋል። ጠቅላይ ሚኒስትሯ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ሌሎች 27 የአውሮፓ ሀገራት መሪዎች የብሪታንያን የመውጣት በሚመለከት ስለሚደረገው ድርድር ይወያያሉ።
በመጨረሻም የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ የቦምብ ጥቃትና የገፍ ተኩስ የከፈተው አንድ የ22 ዓመት ተማሪ ነው ዛሬ በ ተፈጸመው ጥቃት 18 ሰዎች እንደሞቱና ቢያንስ 50 እንደቆሰሉ መርማሪዎቹ ገልጸዋል። መርማሪዎችና የኮሌጁ ዳይሬክተር በተናገሩት መሰረት ከፍንዳታው በኋላ መሳሪያው የያዘው ሰው ከርች በተባለ ከተማ በሚገኘው የትምህርት ቤት ህንጻ ውስጥ እየተዘዋወረ ባየው ሰው ላይ ይተኩስ ነበር። ክሪሚያ ያሉት ከፍተኛ የሩሲያ ባለስልጣን ሰርጌይ አክሲያኖቭ ተማሪው ከጥቃቱ በኋላ ራሱን እንዳጠፋ ገልጸዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጽኑ ምርመራ እንዲደረግ ትዕዛዝ አስተላልፈዋል። ሰለባ ለሆኑት ሰዎች ቤተሰቦችም ሀዘናቸውን ገልጸዋል ሲሉ ቃል አቀባያቸው ዲሚትሪ ፔስኮቭ ጠቁመዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለቪኦኤ ገለጹ። በአማሮ ወረዳና በምዕራብ ጉጂ ዞን አዋሳኝ አካባቢዎች የተፈጠረውን ግጭት ለማብረድ ከገቡ የመከላከያ ሰራዊት አባላትም ሶስቱ መገደላቸውንና ሁለት መቁሰላቸውንም የተናገሩት አስተዳዳሪው አቶ አማኑኤል አብዳላ ታጣቂዎቹም የኦሮሞ ነጻነት ግንባር ወይም ኦነግ ሰዎች ስለመሆናቸው መረጃ ደርሶናል ብለዋል። በሌላ በኩል ደግሞ ስለ ጉዳዩ መረጃ እንደደረሳቸው የተናገሩት የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ድርጊቱ የተፈጸመው በኦነግ ሰራዊት ነው አይደለም የሚለውን በማጣራት ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በደቡብ ክልል የሰገን ህዝቦች ካሉት አምስት ወረዳዎች አንዱ የሆነው የአማሮ ወረዳ አስተዳዳሪ አቶ አማኑኤል አብደላ ለአሜሪካ ድምጽ እንደተናገሩት ሐሙስ ጥቅምት 1 2011 ዓ.ም ተመረተ ከጧቱ 5 ሰዓት አካባቢ በምዕራብ ጉጂ አዋሳኝ ቀበሌ ላይ በታጣቂዎች ጥቃት እንደተፈጸመ ተናግረዋል።
በእለቱ ጎልበ የሚባል ቀበሌ ላይ ከጉጂ ለጠሪ ከሚባል ቀበሌ አካባቢ በከፍተኛ ሁኔታ ታጥቆ የመጡ ሰዎች ቀበሌውን በስፋት ወረው የነበረበት ሁኔታ ነው ያለው። በዛ ወቅት ያው አካባቢውን ለማረጋጋት የተቀመጠው የመከላከያ ሰራዊት ኃይል አለ። ሁለቱም አካባቢ እየተንቀሳቀሰ ችግሮችን ለማብረድ የሚሰራ በእለቱም ችግሩ የከፋ እንዳይሆንና ጉዳት እንዳይደርስ በሚል ወደ አካባቢው ተንቀሳቅሷል። ሲንቀሳቀስ ግን ትንኮሳ የተፈጸመው በመከላከያ ሰራዊት ላይ ጭምር ነው እና በዛ መሀል ከመከላከያ ሰራዊት ጋር የተፈጠረው መተኳኮስ መከላከያ ሰራዊትን ጭምር የተሰዋበት እና የቆሰሉበት ሁኔታ ጭምር ነው ያለው።
በደረሰው ጥቃት ሶስት የመከላከያ ሰራዊት አባላት ህይወታቸው አልፎ ሁለት መቁሰላቸውን ገልጸው በወረዳው ላይ የሚገኘው የመከላከያ ሰራዊቱ የሻምበል አመራር ባዘጋጀው ስርዓት መሰረት አባላቱ በየእምነታቸው በተዘጋጀ ስርዓት ከትላንት በስቲያ ሰኞ ጥቅምት 5 ቀን እዛው አማሮ ውስጥ መቀበራቸውን አቶ አማኑኤል ተናግረዋል። አያይዘው በዚያ አካባቢ የሚከሰተው ግጭት ረዘም ያለ ጊዜ ማስቆጠሩን ጠቁመው የአማሮ ወረዳ አመራሮች ከምዕራብ ጉጂ አመራሮች ጋር በጋራ በመሆን ችግሩን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ይገልጻሉ። ነገር ግን በሁለቱም አካባቢ የተለያዩ ትንኮሳዎች ስላሉ እሱን ለመከላከል መከላከያ የሰራዊት አባላት እዛ እንደሚገኙ ገልጸው ሐሙስ ዕለት ደግሞ ጥቃቱን የፈጸሙት ታጣቂዎች በዚህኛው የመከላከያ ሰራዊት አባላት ጭምር ላይ ነው ብለዋል።
ታጣቂዎቹ መደበኛ የህዝብ ክፍል አይደሉም። የተለያየ ዓላማ ያላቸው እና በተደጋጋሚ አካባቢ ላይ ከፍት በመዝረፍ እንደገና የሰዎችን ህይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ አለ።
ነገሮች የበረዱ ይመስሉና ተመልሰው በሁለትና በሶስት ቀናት ውስጥ ውጥረት ውስጥ ይገባል ያሉት አቶ አማኑኤል የምዕራብ ጉጂ አመራሮችን በተደጋጋሚ እያነጋገርን ነበርም ብለዋል።
በጉዳዩ ላይ ከምዕራብ ጉጂ ዞንም ወረዳ አመራሮችም ጋር በተደጋጋሚ ስንነጋገር መጥተናል። እነሱ በየጊዜው እየተነጋገርን ነው፣ ግን ችግሩ እነሱን መቆጣጠር ከሚችሉት በላይ የሆነ እንዳለ ነው መስረት።
በሌላ በኩል የኦነግ ስራ አስፈጻሚ አባልና ቃል አቀባይ የሆኑት አቶ ቶሌራ አዳባ በዚህ አካባቢ ጥቃቱን ያደረሱት ታጣቂዎች የኦነግ ናቸው መባሉን አንስቼ ጠይቄያቸው ነበር።
በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው፣ እያጣራን ስለሆነ ከዚህ በላይ በአሁኑ ጊዜ ለማለት የሚችለው ነገር የለም።
በዛ በኩል እነዚህ ይህን ድርጊት የፈጸሙት የኦነግ ወታደሮች ናቸው አይደሉም የሚሉትን ነው የምታጣሩት?
አዎ፣ ያንን እያጣራ ነው። ምን መሰለሽ፣ ችግሩ በአሁኑ ሰዓት እንግዲህ በኦነግ ስም በየቦታው የሚንቀሳቀሱ ታጣቂ ኃይሎች አሉ። እነዚህ ሰዎች ልዩ ልዩ ጥቃቶችን ሲያደርሱ የመከላከያ ሰራዊትም ጸጥታ ማስከበር ኃላፊነታቸውን ለመወጣት በግዳጅ ላይ ይሰማራሉ። በዛ መሀል ግጭት መፈጠሩ ያለ ጉዳይ ነው። ግን እነዚህ ትክክለኛ የኦነግ አባላት ናቸው ወይ አይደሉም የሚለውን በበኩላችን ማጣራት አለብን። እነሱ የታጠቀ ኃይል በሙሉ እንደ ኦሮሞ ነጻነት ግንባር ሰራዊት ሊወስዱ ይችላሉ። ግን በዛ ስም የሚንቀሳቀሱ ከአሁን በፊትም በልዩ ልዩ ቦታዎች የዚህ አይነት እንቅስቃሴ የሚያደርጉ ኃይሎች መኖራቸውን እናውቃለን። ያንን ደግሞ ስናጣራ የእኛ አለመሆናቸውን ስናረጋግጥ ተገቢ መልስ እንሰጣለን ማለት ነው።
እንግዲህ አጣርታችሁ መቼ መልሼ ልደውል ምን ደረሳችሁ የሚለውን ለማረጋገጥ
እንግዲህ ለሁለት ሶስት ቀን በኋላ መጠየቅ ትችያለሽ።
ከመንግስት ጋር ያላችሁ ውይይት ምን ደረሰ? ከዚህ ከታጠቁ ሰራዊቶች ጋር በተያያዘ ያለው
በመንግስትና በኦሮሞ ነጻነት ግንባር መካከል በሰራዊቱ አያያዝ ላይ ምንም የተፈጠረ ችግር የለም። አሁንም ደግሞ ከመንግስት ጋር እየተሰራ ነው። በዛ ላይ ስምምነት ላይ እየተደረሰ ነው።
የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በጉዳዩ ላይ ያላቸውን አስተያየት ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ለትራንስፎርመር ግዢ የሚውለውን ወጪ 70% ከከፈላችሁ የመብራት ተጠቃሚ ትሆናላችሁ ተብለን ወጪውን ብንከፍልም እስካሁን ተጠቃሚ አልሆንም ሲሉ የባህር ዳርና የደብረ ታቦር ከተማ ነዋሪዎች ገለጹ። አስቴር ምስጋናው ዝርዝሩን ይዛለች።
አቶ ግዛቸው ደነቀው የባህር ዳር ከተማ ነዋሪ ናቸው። ልደታ ሳይት እየተባለ በሚጠራው አካባቢም ቤት በቅርቡ ሰርተው ገብተዋል። ከዓመት በፊት መብራት ለማስገባት ከአካባቢው ነዋሪዎች ጋር በመሆን በባህር ዳር ከተማ ለሚገኘው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ጥያቄ ያቀርባሉ። ያገኙት መልስ ግን ትራንስፎርመር የለንም፣ ወጪውን ከሸፈናችሁ በወር ውስጥ መብራት ታገኛላችሁ ይባላሉ።
ዋናው ላይን ሲገመት ከ6 ሚሊዮን በላይ ተገመተ። ያው 70% ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው። ይሁን እንጂ እስካሁን ያው ምንም መብራት አይል ዞር ብሎ አላየንም። ባለመግባቱ ከ1000 በላይ አባወራ ይሆናል። በ2009 ለ2010 አዲስ አመት መግቢያ አካባቢ ነው በአንድ ወር ጊዜ ውስጥ በሚል ያው በኮሚቴ ሰብሳቢዎች አማካኝነት ለየአባላቱ ይሄ ጥሪ ደረሰ። አብዛኛው ያው እንደምልሽ የቤት ክራይ የመረረው ነው። ቤት ሰርቶ መግባት ፍላጎት ያለው ነው። ባደረሰ ቤት ሰርቶ ማጠናቀቅ ሳይሆን በደረሰበት መግባት ስለሆነ የሰው ፍላጎት አመት በዓል የተለመደውን ዶሮ የሚሆን በቅርጫ የሚለውን ነገር ትቶ የመብራት 3800 ነው ፐር ኢንዲቪጁዋል የከፈል ነው። ለመብራት ቅድሚያ በሚል ነው አብዛኛው የከፈለው። ተስፋ የሚለውን ስላየ ብዙ ሰው በደረሰበት ገብቷል። እና እኔም ከዛ ውስጥ አንዱ ነኝ። ያው እንግዲህ የ2010 አመት በዓል ለመብራት ነው አውለ ነው የገባን የሚለውን እንትን እዚህ ጋር።
በሌላ በኩል ደግሞ የደብረ ታቦር ከተማ ነዋሪዎች ኮሚቴ አዋቅረው የላኳቸውን 4 ሰዎች በአገልግሎት ጽህፈት ቤቱ ቅጥር ግቢ ውስጥ አገኘኋቸው።
መለሰ ዘውድ እባላለሁ። ቀበሌ 05 ደብረ ታቦር ከተማ ነው የመጣሁት። የመጣ ነው ከዚህ ከ2006 ወደ 350 ምናምን ሰዎች ቀገዋ የሚባል ሰፈር ላይ ሰፍረው ይገኛሉ። እያንዳንዱ 360 ምናምኖቹ በአምስት ቤተሰብ ቢባዛ እንኳን ማት ቤተሰብ ነው። እስከ 2006 ጀምሮ እስካሁን ጨለማ ውስጥ ነው ያሉት። ማህበረሰቡ አብዛኛው ማህበረሰቡ ከቤቱ ውስጥ ገብቷል። መብራት አገልግሎት ግን የለም። እዚህ ደግሞ ዛሬ ባህር ዳር መብራት ኃይል ጽህፈት ቤት የመጣ ነው። የመብራት ችግር ይፈታልናል ብለን ነበር። አሁንም እዚህ ምሰሶ የለም ምን እናርጋችሁ ብለው መልሰው እየሰደዱን ነው። መፍት የለም።
ክፍያ ፈጽማቸዋል?
ክፍያ ፈጽመናል። ከእኛም መንግስትም ተውጣቶ ወደ 1,300,000 ብር አካባቢ ተከፍሏል። ከህብረተሰብ ገንዘብ ተዋጥቶ ማለት ነው።
አቶ ግዛቸውም ሆነ ከደብረ ታቦር ከተማ የመጡ ነዋሪዎች እንደነገሩኝ ከሆነ የሚኖሩበት ሰፈር መብራት ባለመኖሩ የህገ ወጥ መሳሪያ ሽያጭ ማካሄጃ ሆኗል ይላሉ።
መብራት ባለመኖሩ እንደው ከዛም አልፎ ገና ከአንድ ሰዓት ጀምሮ የጥይት መሞከሪያ የትንሽም ትልቅ መሳሪያ መሻሻጫ ነገር ነው የሆነው። ዝም ብሎ ሌት ሲተኮስ ነው የሚያድር። ሌባውን ነው መሳሪያ ፈታሹ ነው አይለይም። እና ያው እንግዲህ መንግስት ምናልባት አሁን በአሁነኛው ደግሞ በአዲሱ አስተዳደር እንደው የሚያይልን ነገር ካለ እንጂ እንደው ባልመጣን እስከ ማለት ነው እየደረስን ያለን።
አቤት ያው እኔ ገብቻለሁ። ሰፈሩ ግን ያው አልፎ አልፎ አንዳንድ ሰዎች ነው የገቡ። ሌሎች ህብረተሰቡ ያልገባባቸው ሰፈሮች የመሳሪያ መሸጫ ሆኖ ነው ያሉት። ከጨለመነት አንጻር የተነሳ ምሽት በጣም ጥይት ይተኮሳል። ከባድ ነው ለመኖር እዚያ አካባቢ ራሱ።
አቶ ወንድሙ ገብሬ የአማራ ክልል ኤሌክትሪክ ኃይል አገልግሎት የህዝብ ግንኙነት ኃላፊ ናቸው። ችግሩ ያለው መቼ ባህር ዳርና ደብረ ታቦር ብቻ በሁሉም ክልሎች ጭምር እንጂ፣ ያውም ደግሞ ከአምስት ዓመት በፊት ጀምሮ ወረፋ የሚጠብቁ አሉ አሉኝ።
በአጠቃላይ በባህር ዳር ብቻ ሳይሆን በዚህ በአማራ ክልል ላይ በተለያዩ ቦታዎች ላይ የክፍያ ከፍለው የሚጠባበቁ ደንበኞች አሉ። ስለዚህ ጥያቄው ትክክል ነው። ኦልሞስት የአምስት ዓመት ባክሎግ አለብን። አሁን ወደ ባህር ዳር ስፔሻሊ ምናልባት የምንሄድ ከሆነ ወደ ሰባት አካባቢ መንደሮች አሉ። ሰባት አካባቢ መንደሮች የከፈሉት ህዳር 2010 እስከ ሐምሌ 2010 ባለው ውስጥ እንደ ቆይታ ሲታይ ከሌላው ጋር ለምሳሌ ሰቆጣ አካባቢ፣ ዋግምራ ዞን አካባቢ፣ ወልዲያ አካባቢ፣ ደብረ ታቦር አካባቢ እንደከፈሉት ስናይ የዚህ እንደኛ ተራ አጠባበቅ አሁን ነው የከፈሉት በሚያስብል ውስጥ ነው ያሉት። ለምን 2005 2006 2007 2008 የከፈሉ ማህበራት በብዛት ስላሉ ማለት ነው። ለምን ሊከማች ቻለ? ቅድም እንዳልኩት በአቅርቦቱና በፍላጎት መካከል ያለመጣጠም በመኖሩና የድርጅቱ የፋይናንስ አቅም ያን ያህል ደካማ ለመሆኑ ወደ ማህበራዊ ግዴታዎች ውስጥ ወይም ደግሞ ህብረተሰቡ በቀላሉ ይህንን አገልግሎት መጠቀም በሚያስችል መልኩ ባስቀመጠው ስትራቴጂ በዝቅተኛ ዋጋ ለህብረተሰቡ ስለሚያቀርብ የፋይናንስ አቅሙ ደካማ ነው የሚሆን። ስለዚህ ምንድን ነው አሁን እንደ ስትራቴጂ የተያዘው? ሁለት ነገር መውሰድ እንችላለን። አንደኛም ከዚህ በፊት በአዲስ አበባ ወይም በማዕከል የነበረው አደረጃጀት ወደ ክልል እንዲወርድ። አላማው ምንድን ነው? ከክልል መስተዳደርና ከዞን መስተዳደሮች ከወረዳ መስተዳደሮች ጋር የትኛው ይቅደም፣ የትኛው ነው ለማህበራዊ አገልግሎት ሰፊ ሽፋን የሚሰጠው ወይ ፋይዳ ያለው የሚለውን ተናቦ ለመስራት የክልላዊ አደረጃጀት እየያዘ ነው ያለው። ይሄ አንድ አብሮ ተናቦ ለመስራት የሚጠቅም ነው ማለት ነው። ሌላው ደግሞ ከዚህ ካወራረዱ ጋር ተያይዞ የህዝብ ክንፍ የሚባላል አሁን እያደራጀ ነው ያለው። ህብረተሰቡ ችግሩንም መረዳት እንዳለበት ተግዳሮቶቹ ምንድን ናቸው የሚለውንም ከህዝቡ ጋር ቁጭ ብሎ መምከር አስፈላጊ በመሆኑ አሁን የህዝብ ክንፍ እያደራጀ ነው። ሌላው ያው በማዕከል ደረጃ ግዢ ተፈጽሞ ያው እንደ የቅደም ተከተላቸው የሚስተናገዱበትን መንገድም እየተመቻቸ ነው።
መቼ እንጠብቅ?
አሁን ምናልባት ባህር ዳር አካባቢ እንደ ቅደም ተከተሉ ከሄድ ባህር ዳር አሁን የከፈለው ማለት ይቻላል። እኔው ግን ያም ሆኖ ግን አሁን ልደታ ሰፈር የሚባል አካባቢ የከፍተኛ መስመር የትራንስፎርመር ቤዝ አቁመን ጨርሰናል፣ በዚሁም በችግር ውስጥ። ስለዚህ መቼ የሚለው ሊሆን የሚችለው ምንድን ነው? አቅርቦቱ እንደተስተካከለ ወዲያውኑ ስራ ምንጀምር ይሆናል የሚለው ሊያግባባን ይችላል። አብዛኛውን አቅርቦቱ ከውጭ ግዥ ጋር የተያያዘ ከምንዛሬ ፍላክቹዌሽን ጋር እነኚህ ጨረታዎችም የሚቀያየሩበት ጊዜ አለ። በዚህ አመት ውስጥ ምናልባት የእቃው ተስተካክሎ የሚቀርብ ከሆነ ሁሉን የሚጀመርናቸውን ስራዎች እናጠናቀቃለን የሚለው የሚያግባባን ይመስለኛል።
በቀጣይም ከህዝብና ከመንግስት ጋር የጋራ መድረክ በመፍጠር ሰፊ ውይይት እንደሚደረግ አቶ ወንድሙ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙሀን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤቶች የተውጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚችል ስልጠና በአዲስ አበባ እየተሰጠ
ይገኛል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ወይም ደግሞ ጌታሁን ታምራት ከ37 ዓመታት በኋላ ለአገር ምድሩ በቅቷል። እስክንድር ፍሬው ከአዲስ አበባ አነጋግሮት ክፍል አንድን ሰኞ ምሽት አቅርበን ነበር። ክፍል ሁለትንና የመጨረሻውን ይዘንላችኋል።
እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የትኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው?
ዋናው ይመስለኝ በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይህ እንዲሆን ያስደረገው። ምክንያቱም ከዛሬ 4-5 ዓመት ጀምረን ቪኦኤ አፍሪካ ዲቪዥን እየሰፋ ነው። ተጨማሪም በጀት ስላገኘን ብዙ ሪፖርተርስ ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ አለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳረሰላምና ካምፓላን ከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አረጋለሁ። አስመራም መክፈት እንደምንችል ተስፋ አረጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር ለእኔም ከስንት ዓመታት በኋላ ወደ ሀገር መግባት ተነፍግ የቆየው ሰው ዛሬ የተወልጄ ያደግኩባትን ከተማ እንደ እንግዳ ነው ማያት። ይሄ ራሱ ለእኔ እንደ ውልደት ነው የማየው። ለእኔ ትልቁ ነገር ነው። ይሄ በሁለት ቀን ማሳልፈው ዛሬ እናቴን ቀብር አየሁ። መጨረሻ ስንብት አደረኩላት። ትልቅ እድል ነበር። ዘመዶቼን አገኘሁ። ተወልደ ያደጉ ማላቃቸው ወንድሞ ልጆች አሉ፣ ሴት ወንዶች ማላቃቸው፣ እነሱን ተገናኘሁ። በዚህ አጋጣሚ ለእኔም ትልቅ እድል የከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከ አርብ ማሳልፈው በራሴም ካሪየር ህይወት ውስጥ ትልቅ ሚና ያለው ትልቅ ታሪካዊ ቦታ የምሰጠው ነው ለእኔ አዘግል እንደ ንጉሴ እንደ ጋዜጠኝነት ማለት ነው። እና ከዚህ ወደፊት ደግሞ በተለይ ባለኝ አቅም እስካሁን ባለኝ ሙያ የእናንተን ብቻ ለቪ የምትሰሩትን ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ።
አንድ ጽሁፍ እያነበብኩ ነበረ። በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣኸው ከሀገር። ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው፣ ማስተማሪያ ነው። ከዛ ተነስቶ ዛሬ እዚህ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን አገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ንገረኝ።
እኔ ይሄ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝም። ብዙ ኢትዮጵያውያን በተለይም የኔ ትውልድ ኢትዮጵያውያን እና የካቲት አብዮት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ትግሪያቸውን ካገኙ በኋላ አንድ ቀን አያድሩ። 99% የሚሆኑ ወደ አገሩ ነበር የሚመስለው። ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ሪቨርስ ሆነ፣ ተለወጠና ስደት ሆነ ሁላችንም። እንዳውም ምን ሆነ፣ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ እየሄደ ልጁን የሚጠይቅበት ዘመን መጣ። የገላቤቶች ነው
ልጆቻቸው ውጭ ያሉ ወላጆች ማለት ነው።
የእኔ እናት ልጆችን እኔ ጋር ስትመጣ 25 ዓመት በየወቅቱ መጣ፣ ዓመት ሁለት ሶስት ዓመት። የብዙዎቹም እናት እንደዚህ ነው፣ ወላጆች እንደዚህ ነው የሚያደርጉት። እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለኩት። ካርቱም ገዳሪፍ መጀመሪያ ስደት ካምፕ ገባሁ። ከዛ ካርቱም ያልኩ ስሄድ ምንም ኪሴ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን 2 በሆነ በፈረንጅ ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ። ስደተኛ ሁኝ ያል
የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣ
እና ስጀምርም ህይወትን ገና ከዳሩ እንደገና አላለም ከስኩዌር ዋን ከስክራች በለው በአማርኛ ምንድን ነው ሀብለህ እንደገና ህይወት መጀመር እንደዛ ነው የጀመርኩት። ከዛ ቢሆ የቀጥረኛል ሲቀጠል እንደ ሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆንኩ። ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ ነው እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም የመጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው። በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል። ለዚህም እከፈላለሁ እላለሁ። ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ ሀቅ ላይ ተመርኮዘ ትምህርት ሰጠህ ጋዜጠኛ መሆን ደግሞ ተማሪም ነህ አስተማሪም ነህ። ገባህ? አንድ ሰው ኢንተርቪው ስታደርግ ከዚ ብዙ ብዙ ምታገኛለህ። ሪሰርች ስታደርግ አንድ ፕሮግራም ሰጥ ትምህርት ታገኛለህ። ከዛ ደግሞ ታስተምራለህ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተልህ ከዚያ በለጠ ምን ጸጋለህ? እና ጥሩ ስራ ነው። በዛ ስራ ነው እዚያ ወጣሁት። በነገራ የኔ ታሪክ አለ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላችሁ ህይወት ተሳካላችሁ አይብሊክ ትብርቴ ልጆቻችሁ የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ ኦባማ አሸንፎ ሲገባ ሶስት ኢትዮጵያውያን ይረዳት ሆኖ ነው የገቡት። አንድ ምልክት ሰጠ ነው። ስለዚህ በጣም የተሳካለት ነው። ለዚህ ማገደው የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር፣ አንዳንዱ ሰው ደግሞ አይ ሌላ ጊዜ አይደለም ለት ሌላ ተግባር ላይ ለምን አተኩሩ ምን ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ፣ ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘብ ብዙ ሊረዳ ይችላል። አክቹዋሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣውን ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊዮን እኮ ነው እስከ አለፉት ዓመታት እንኳን ምናልባት ወደ 4 ቢሊዮን ይጠጋል በዓመት። የአሜሪካ ብቻ ሰውን አውሮፓም ሌላም ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካው ብዬ ነው የማስበው እኔ እንደ ንጉሥነት። እና ይሄ ምንድን ነው እውነት ይሄን ያልከውት ህይወት ለብዙዎች ምሳሌ ነው፣ ግን ደግሞ የእኔ ህይወት ብቻ አይደለም የብዙ ኢትዮጵያውያን። ግማሹ ሜዳው ሲዋጋ የነበረ ግማሹ ስድስት ካምፕ ወድቆ ነበረ፣ ገብቶ ከስር እንደገና ህይወቱን ጀምሮ አሳክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የእኔ ብቻ ታሪክ ሊሆን አይችልም፣ የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዴሞክራሲ ከተከፈተ ዴሞክራሲ ኢንስቲትዩሽን ተጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣውን መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ ሰዓት ውስጥ ያስተረጋገጠለት ድረስ ይቺ ሀገር የትም ደርሳለች። በጣም ጠንካራ ሰራተኛ ቆመ ሰራተኛ ኢትዮጵያዊ ማለት።
አቶ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ አላርገውና፣ አቶ ንጉሴ እንግዲህ ከ37 ዓመታት በኋላ አንተም እንደገለጽከው ለመጀመሪያ ጊዜ ለሀገርህ ምድር በቅተሃል። ስሜትን አጋራን እስቲ። መጀመሪያ ምን ስሜት አሳደረብህ ከቦሌ ኢንተርናሽናል ወይም ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረውን ስሜት ንገረኝ።
በነገር ላይ በጣም ከባድ ስሜት ነው። ገና አንድ ሳምንት ሁለት ሳምንት ሲቀረው አንዴም ለመምጣት በመቻሌ በጣም ደስ አለኝ። ግን ደግሞ በሌላ በኩልም ውስጥ ይረበሻል፣ ነርቨስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴና አባቴን ደግሞ ሰው ሆነ ሄጄ እንደማየት ተስፋ አለኝ እና ሆለታ ነው የተቀበረው እና እዛ ሄጄ ለማየት ተስፋ አለኝ።
ዛሬ እና የእናትህን አይተመጣ የአባትህን ነው ቀጥሎ ምታየው።
አዎ። እና ይሄ ራሱ ውስጥ የተባለቀ ስሜት ነው የሚሰጥ። አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለሴ ትልቅ እድል ነው፣ ዳግም ልደት በለው። ሁለተኛ ደግሞ የማታውቀው ነገር ውስጥ ነው። እውነት አሁን ከተማውን ሳይ አላውቀውም፣ የማውቀውም ቦታ አላውቀውም። ሰው እያስረዳኝ ነው። አንዳንድ ጊዜ ደጋግሜ ይጠይቃል፣ ስሜት እንዴት ነው የሚለው። ምንድን ነው ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ የማታውቀው ነገር ውስጥ መግባት ነው።
አቶ ንጉሴ መንገሻ፣ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖር ነው የሬዲዮ ስምህ ጌታውን ታምራት፣ የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ።
እኔም አመሰግናለሁ እስክንድር። ታንክ ዩ ሶ ማች። ጉማር ነው ወይ ጃና ወለን እናማራው ማጋ
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበርን።
ዝግጅታችንን ያቀናበረልን ሞክቢል ያብሮ ነው። በጀምር ነው የአቢላቀው የጉራጌኛ ዜማ እንሰነባበታለን። መልካም ምሽት፣ ደህና ደሩ። I'm gonna stop.